ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 14 ቀን 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን።
ጤና ይስጥልን፣ እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና
አዳነች ፍስሐዬ ነን።
ከፍተኛው ፍርድ ቤት በአሸባሪነት ወንጀል ተከሰው ሲከራከሩ የቆዩ የሶስት ተቃዋሚ ፖለቲካ ፓርቲዎችን አምስት መሪዎች በነጻ አሰናበተ። በአብይ ርዕስ ዘገባ አለን።
ሰሞኑን ከየመን የተመለሱ ኢትዮጵያውያንን የሚመለከትና ዩናይትድ ስቴትስ ውስጥ ስላሉ ኢትዮጵያውያን ከፍተኛ ባለሙያዎች የተጠናቀሩ ዘገባዎች አሉን። አብራችሁን ቆዩ። አሁን ወደ ዋና ዋና የዓለም ዜና እናመራለን። የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ክፍል ዩኤን ኦቻ ያወጣው አዲስ ዘገባ በኢትዮጵያ የምግብ እርዳታ የሚያስፈልጋቸው ሰዎች ብዛት 4.5 ሚሊዮን መድረሱን ያመለክታል። የሀዝ ዛሬ ለጋሾችና የመንግስት ተወካዮች በተገኙበት ይፋ የተደረገው በሰብአዊ ረድኤት አስፈላጊነት ላይ ጥናት ከተደረገ በኋላ ነው። የረድኤቱ አስፈላጊነት በያዝነው ዓመት አጋማሽ ላይ በዝናብ እጥረትና በመጀመሪያው ዓመት አጋማሽ ላይ የምግብ ረድኤት በመዘግየቱ ነው ይላል ዘገባው።
የኤርትራው ፕሬዚደንት ኢሳያስ አፈወርቂ ትናንት በዶሃ ቃታር ከአሚር ሼህ ታሚም ቢን ሐማድ አልጣኒ ጋር ተገናኝተው ስለ ጋራና ዓለም አቀፍ ጉዳዮች እንደተነጋገሩ የኤርትራ መንግሥት መገናኛ ብዙሃን ዘግበዋል። ተጨማሪ ዝርዝር ግን አላወጡም።
የብሩንዲ ፕሬዚደንት ፒየር ንኩሩንዚዛ ቃለ መሐላ የሚፈጽሙበት ጊዜ 6 ቀናት ሲቀረው ዛሬ ሳይታሰብ ለሶስተኛ የሥራ ጊዜ ቃለ መሐላ ፈጽመዋል። የፕሬዚዳንቱ ጽህፈት ቤት ትላንት ለአሜሪካ ድምፅ ሬዲዮ የማዕከላዊ አፍሪቃ አገልግሎት ሲገልጽ ፕሬዚዳንቱ በመጪው ሳምንት ሮብ ቃለ መሐላ ይፈጽማሉ ብሎ ነበር። ይሁንና ፕሬዚደንት ንኩሩንዚዛ ዛሬ የውጭ መሪዎች ባልተገኙበት ቡጁምቡራ በሚገኘው ብሔራዊ ሸንጎ ቃለ መሐላ ፈጽመዋል። የፕሬዚዳንቱ ተጨማሪ 5 ዓመታት የስልጣን ጊዜ የሀገሪቱን ህገ መንግስትና የአሩሻ ውልን ይጥሳል በማለት በአንዳንዶቹ ሲነቀፍ ቆይቷል። የአሩሻ ውል በቡሩንዲ ሲካሄድ የቆየውን የ13 ዓመታት የእርስ በርስ ጦርነትን ያከተመ ነው። መሐመድ ዩሱፍ ከናይሮቢ የላከውን ዘገባ አሉላ ከበደ ያቀርበዋል።
ባለፈው የሐምሌ ወር በተካሄደው ፕሬዝዳንታዊ ምርጫ ዳግም መመረጣቸው ይፋ የተደረገው ፕሬዚዳንት ፒየር ንኩሩንዚዛ ቀደም ሲል ከተያዘው የጊዜ ሰሌዳ ሳምንት ያህል አስቀድመው ነው የቃለ መሐላ ስነ ስርዓቱን ዛሬ ያካሄዱ እንጂ መንግስታቸው ያለ አንዳች ቅድመ ማስታወቂያ ስለተደረገው የጊዜ ሰሌዳ ለውጥ ግን የሰጠው ምክንያት የለም። አንዳንድ የአፍሪቃ አገሮች እንዲሁም ቻይናና ሩሲያ አምባሳደሮቻቸውን በሥነ ሥርዓቱ እንዲሳተፉ ከማድረጋቸው በስተቀር አንድም የሌላ አገር መሪ በሥነ ሥርዓቱ ያለመገኘቱ ነው የአገሬው መገናኛ ብዙሃን የዘገቡት። ይህ በእንዲህ እንዳለ ፕሬዚዳንቱ በሥነ ሥርዓቱ ላይ ባሰሙት ንግግራቸው ለሕገ መንግሥቱ ተግባራዊነት የሚገዙ መሆናቸውንና ለአገሪቱ አንድነትና ኅብረት የሚቆሙ መሆናቸውን ጭምር ነው የተናገሩት። ፔሬ ካልቨር የአገሪቱ ፖለቲካ ተንታኝ ናቸው።
The president has experienced fierce opposition from a group of people who are
ፕሬዚዳንቱ አዲስ ተቃዋሚዎችም አበጅተዋል ነው ያሉት። ወጣቶች ለቅዋሚ አደባባይ ወጥተዋል። በስነ ስርዓቱ ላይ ባሰሙን ንግግራቸው በብሩንዲ ለታየው ወራት የዘለቀ ብጥብጥ ማብቂያ ለማበጀት ቃል ገብተው አገራቸውን ጥለው የኮበለሉ ብሩንዲያውያን እንዲመለሱም ፕሬዚዳንቱ ጥሪ አቅርበዋል። እንደ ዘገባዎች ታዲያ 69% ማሸነፋቸው ነው ይፋ የተደረገው።
የቀድሞው የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ሜላኖማ የተባለ የቆዳ ካንሰር እንደተገኘባቸውና ከጉበታቸው ወደ አንጎላቸው እንደተስፋፋ አስታውቀዋል። ፕሬዚደንቱ ዛሬ ይህንን ያስታወቁት ትናንት አትላንታ በሚገኘው የካርተር ማዕከል ባደረጉት ጋዜጣዊ ጉባኤ ነው። ካንሰሩ በጉበቴ ላይ ብቻ የተወሰነ መስሎኝ ኦፕራሲዮን ሳደርግ ያበቃ መስሎኝ ነበር ብለዋል። የሚቀሩኝ ጥቂት ሳምንታት መሆናቸውን ሳስብ ብዙም አልተጨነኩም ብለዋል ፕሬዚደንት ካርተር። የተሟላ ሕይወት አሳልፌያለሁ፣ በብዙ ሺዎች የሚቆጠሩ ጓደኞች አሉኝ በማለት ብዙም እንዳልተጨነቁ ገልጸዋል። የ69 ዓመት ባለቤታቸው ሮዛሊን ካርተርም እንዲሁ።
ዓለም አቀፍ የኦቶሚክ ኤነርጂ አገልግሎት ኢራን የኒውክሌር መሳሪያ ለመስራት ሞክራ ነበር የሚለውን ወሬ የማጣራት ብቃት ያለው መሆኑን ዩናይትድ ስቴትስ ደግፋለች። ሾልኮ የወጣ የኤነርጂ አገልግሎት ማስታወሻ ኢራን በራሷ ምርመራ እንድታካሄድ ይፈቅድላታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ዓለም አቀፍ የኦቶሚክ ኤነርጂ አገልግሎት ኢራን የኒውክሌር መሳሪያ እንዳትሰራ ለማረጋገጥ በሚያደርገው የአሰራር ዘዴ ሙሉ በሙሉ እተማመናለሁ፣ ይመቸኛልም ብለዋል። አሶሽትድ ፕሬስ የዜና አገልግሎት በኢራንና በዓለም አቀፍ የአቶሚክ ኤነርጂ አገልግሎት መካከል የተደረገ ከኢራን ጋር የተካሄደውን የኒውክሌር ስምምነት ያደራደሩ የዓለም ሀያላን ሀገሮች ያጸደቁት ምስጢራዊ ስምምነት አግኝቻለሁ ሲል ትላንት ገልጿል። ስድስቱ ሀያላን ሀገሮች ብሪታንያ፣ ቻይና፣ ፈረንሳይ፣ ጀርመን፣ ሩሲያና ዩናይትድ ስቴትስ መሆናቸው ይታወቃል። አሶሽትድ ፕሬስ የዜና አገልግሎት ደረስኩበት በሚለው ስምምነት መሰረት ኢራን የራሷ ተቆጣጣሪዎችንና የራሷ መሳሪያን ኒውክሌር መሳሪያ ለመስራት ሞክራበት ነበር ወደ ተባለው ቦታ ትልካለች።
ካይሮ ውስጥ በአገር ደህንነት ጥበቃ ሕንፃ ውስጥ ዛሬ ማለዳ ላይ ለተፈጸመው የቦምብ ጥቃት እስላማዊ መንግሥት ነኝ ከሚለው ኃይል ጋር የተሳሰረ ቡድን ኃላፊነቱን ወስዷል። በጥቃቱ ብዙ ሰዎች ቆስለዋል። የአካባቢው ባለሥልጣኖች እንደሚሉት በከባዱ ፍንዳታ ከቆሰሉት መካከል ቢያንስ ስድስት ፖሊሶች ይገኙባቸዋል። የመንግስቱ ሕንፃ ፊት ከባድ በተባለ ፍንዳታ ተደርምሷል። ሹብራ በተባለው የመኖሪያ ሰፈር ያሉ ሕንፃዎች መስኮቶችም ተሰባብረዋል። የአይን ምስክሮች እንደሚሉት አጥቂዎቹ በቦምብ የተሞላችውን መኪና ከመንግስቱ መስሪያ ቤት ውጭ አቁመው በሌላ መኪና አምልጠዋል። ከፍንዳታው ድምፅ ከፍተኛነት የተነሳ በዋና ከተማይቱ ነዋሪዎችን ሁሉ ከእንቅልፋቸው እንዳነቃ የማኅበረሰባዊ ሚዲያ ገልጿል። ጥቃቱን ያደረሰው የእስላማዊ ካሊፌት ወታደሮች የተባለው ቡድን እንደሆነ በትዊተር በላከው መግለጫ አስታውቋል። ቡድኑ እስላማዊ መንግሥት ነኝ ለሚለው ኃይል ታማኝነቱን ገልጿል። የቀድሞው የግብፅ እስላማዊ ፕሬዚደንት ሞሐመድ ሞርሲ ከሁለት ዓመታት በፊት ከሥልጣን ከተወገዱ ወዲህ አማጽያኑ በብዙ መቶዎች የሚቆጠሩ ፖሊሶችን ገድለዋል። ከቅርብ ጊዜያት ወዲህ ደግሞ ሲቪሎችንም እያጠቁ ነው።
የተባበሩት መንግስታት ድርጅት ባለሥልጣኖች በጦርነት በተጎዳችው የመን ያለው የስቃይ ደረጃ ለመገመት ከሚያዳግት በላይ ነው በማለት ረሃብ ሊገባ እንደሚችል አስጠንቅቋል። የዓለም የምግብ ፕሮግራም ባወጣው መግለጫ መሰረት አስተማማኝ ምግብ የማያገኙት የመናውያን ብዛት ወደ 13 ሚሊዮን ይጠጋል። ከሀገሪቱ ሕዝብ እያንዳንዱ አምስት ሰው አንዱ የምግብ ዋስትና የለውም ማለት ነው። የምግብ ረድኤት እጥረት ስላለና እርዳታ ለሚያስፈልጋቸው ሰዎች ፈጣን ተደራሽነት ባለመኖሩ በሚሊዮኖች የሚቆጠሩ በተለይም ልጆችና ሴቶች ሊራቡ እንደሚችሉ የዓለም የምግብ ፕሮግራም አሳስቧል። ይህ ማስጠንቀቂያ የተሰማው በአዲስ መልክ ግጭት እንደተነሳ በሚወራበት ወቅት ነው። በደቡባዊቷ ከተማ አደን በአስተዳዳሪው መስሪያ ቤት ውጭ በደረሰ የቦምብ ጥቃት ቢያንስ አራት ሰዎች እንደተገደሉና አስር እንደቆሰሉ ባለሥልጣኖች ተናግረዋል። የመንግሥት ደጋፊ ኃይሎች ባለፈው ሚያዝያ ወር አደንን ከሁቲ አማጽያን አስመልሰዋል። ሁቲ አማጽያን ባለፈው መጋቢት ወር የየመን መዲና ሰንዓንና ሌሎች በርካታ ቦታዎችን መያዛቸው የሚታወቅ ነው። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳይ ኃላፊ ስቲቨን ኦብራያን ውጊያው ካላቆመ በስተቀር ለውጊያ የሚተርፍ ነገር አይኖርም ብለዋል። ዛሬ አስጠንቅቀዋል። ሁሉም ነገር ይወድማል ለማለት ነው። የመን ደርሰው የተመለሱት ኦብራያን ትላንት ለጸጥታው ምክር ቤት ዘገባ ሲያቀርቡ በተመለከቱት ነገሮች እጅግ በጣም እንደደነገጡ ገልጸዋል።
በፈላሲ ሥራ ፈላጊዎች የተከሰተውን ቀውስ ለመፍታትና ሕገወጥ አዘዋዋሪዎችም ላይ እርምጃቸውን ለማጥበቅ ዛሬ ፈረንሳይና ብሪታንያ አንድ ስምምነት ተፈራርመዋል። በስምምነቱ መሰረት ሁለቱ ሀገሮች በብዙ ሺዎች የሚገመቱ ህገወጥ ፍልሰተኞች ወደ ብሪታንያ ለማቋረጥ በሚሞክሩባት የፈረንሳይዋ ወደብ ከተማ ሳላይስ የጋራ የእዝ ይኖራቸዋል። ሊሳ ብራያንት ከፓሪስ የዘገበችውን ትዝታ በላቸው ታቀርበዋለች።
ከፈረንሳይ በእንግሊዝ መተላለፊያ ወደ አገራቸው እየገቡ ያሉ ስደተኞችን እንቅስቃሴ ለመቆጣጠር ፈረንሳይ እያደረገች ላለችው ጥረት እገዛ እንደሚሰጡ የለንደን ባለስልጣናት አስታውቀዋል። ድጋፉ የሰውና የገንዘብ እንደሚሆንም ባለስልጣናቱ አመልክተዋል። በከባዱ መተላለፊያ ለመሽሎክ የህይወት አደጋን እየተጋፈጡ የሚሞክሩትን ስደተኞች ሳይቀር ሙሉ በሙሉ ለመቆጣጠር የሚያስችሉ ተጨማሪ ካሜራዎችን፣ ባለብዙ ብርሃን መብራቶችን፣ በግላጭ አይን የሚታዩ እንቅስቃሴ ጠቋሚ ጨረሮችን በከፍተኛ መጠን ለመጨመርና አጥሩንም ለማጠናከር የሚያስችሉ ስራ እንደሚያከናውኑ ተናግረዋል። ይህንን የፍልሰተኞቹን መግረፍ ለመከላከልም የሁለቱ አገሮች እንቅስቃሴ በአዲስ ሁኔታ በተቋቋመ ጥምር እዝ እንደሚሰራ ተገልጿል።
Nous sommes conscients que les solutions à moyen terme à cette crise doivent être recherchées.
የፈረንሳይ የአገር ውስጥ ጉዳይ ሚኒስትር በርናር ካዜኖቭ ለዚህ የስደት ችግር ግዙፍና ዓለም አቀፍ ምላሽ እንዲሰጥ ከእንግሊዝ አቻቸው ትሬሳ ሜይ ጋር የመከላከያውን ስምምነት ከተፈራረሙ በኋላ የተናገሩት ነው። በዚህ ዓመት ጀርመን የ800,000 ስደተኞችን ማመልከቻዎች እንደምትመረምር ተገልጿል። በዚህ ዓመት ብቻ ወደ አውሮፓ 240,000 ስደተኞች ገብተዋል። የእንግሊዝ የአገር ውስጥ ጉዳይ ሚኒስትር ሜይ ስደተኞችን ከአውሮፓ ህብረትና ሌሎች አጋር ድርጅቶች ጋር በመተባበር ወደ መጡበት እንመልሳለን ብለዋል።
በመጨረሻም በሚዙሪ ክፍለ ሀገር በምትገኘው ሴንት ሉዊስ ከተማ አንድ ጥቁር ወጣት ከፖሊስ ጋር ባደረገው ፍጥጫ በመገደሉ የተቃውሞ ሰልፈኞች ትላንት ከፖሊሶች ጋር ተጋጭተዋል። የሴንት ሉዊስ ፖሊስ ኃላፊ ሳም ዶስቶን የ18 ዓመት ዕድሜ ወጣት የሆነው ማንሱር ባልበይ የተገደለው ሁለት ነጮች ፖሊሶች በቤቱ ፍተሻ ለማካሄድ ማዘዣ ሊሰጡት ሲሉ ጠመንጃ ስለወደረባቸው ነው ብለዋል። ባልበይና አንድ ሌላ ሰው ከቤቱ ወደ ጓሮ ወጥተው ሲሮጡ ፖሊሶች እንደተከታተሏቸው የፖሊስ ኃላፊው ተናግረዋል። ስለ ወጣቱ ሞት ሲሰማ ታዲያ የአካባቢው ነዋሪዎች ተሰባስበው ግድያውን በመቃወም ቁጣ አዘል ሰልፍ አካሂደዋል። ብዙዎቹ መተላለፊያ መንገድ በመዝጋታቸው ፖሊስ እምባስ መጭ ጋዝ እንደተኮሰባቸው የፖሊስ ኃላፊው ተናግረዋል። በፍጥጫው 9 ሰዎች ታስረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 14 2007 ዓመተ ምህረት ምሽት ፕሮግራም ነው።
አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑባቸው የመጽሔቱ ክፍል ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በነ ዘላለም ወርቅ አገኘሁ ዶሴ በአሸባሪነት ወንጀል ተከሰው ሲከራከሩ የቆዩ የሶስት ተቃዋሚ የፖለቲካ ፓርቲዎች የአረና የሰማያዊና የቀድሞ አንድነት ፓርቲዎች የአመራር አባላትና አንድ ሌላ ተከሳሽ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ወስኗል። የቀሩት አምስት ተጠርጣሪዎች ደግሞ በተለወጠ አንቀጽ እንዲከላከሉ ፍርድ ቤቱ ወስኗል። መለስካቸው አማሃ ከአዲስ አበባ ተጨማሪ አለው።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ ብይን ለመስጠት የቀጠረውን የነዘላለም ወርቅ አገኘሁን የክስ መዝገብ ቅድሚያ በመስጠት ተከሳሾች በሙሉ በችሎት ለመገኘታቸው የእያንዳንዳቸውን ስም እየጠራ አረጋግጧል። መዝገቡ ለብይን የተቀጠረ እንደነበረም አስታውሶ ብይኑ የተዘጋጀና 44 ገጾች ያሉት እንደሆነ በመግለጽ ብይኑን በአጭሩ እንደሚያሰማ አስታውቋል። በዚሁ መሠረት እስከዛሬ በተከናወነው የፍርድ ሂደት አቃቢ ሕግ በመሠረተው ክስ አኳያ ያስረዱልኛል ያላቸውን ምስክሮች በእያንዳንዱ ተከሳሽ ላይ የሰጡትን ምስክርነት ፍርድ ቤቱ ባጭሩ ተንትኗል። በተከሳሾቹ ላይ አቃቢ ሕግ ያቀረባቸውን የሰነድ ማስረጃዎችንም መመዘኑን ፍርድ ቤቱ በሰጠው ሐተታ አመልክቷል። በዚሁ መሠረት ፍርድ ቤቱ በዚህ የክስ መዝገብ በሽብር ወንጀል ተከሰው የነበሩት ሁለተኛ ተከሳሽ አቶ ሀብታሙ አያሌው፣ የቀድሞው አንድነትና ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ፣ ሦስተኛ ተከሳሽ አቶ ዳንኤል ሽበሺ፣ የቀድሞው አንድነት ለዲሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል፣ አራተኛ ተከሳሽ አቶ አብርሃ ደስታ፣ የአረና ትግራይ ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ምክትል ኃላፊ፣ አምስተኛ ተከሳሽ አቶ የሸዋስ አሰፋ፣ የሰማያዊ ፓርቲ የብሔራዊ ምክር ቤት አባልና ሰባተኛ ተከሳሽ አቶ አብርሃም ሰለሞን የአቃቢ ሕግ ምስክሮችም ሆኑ ሌሎች ማስረጃዎች ያስረዱት ነገር ስለሌለ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ ሊሰናበቱ ይገባል ሲል ፍርድ ቤት ወስኗል። ይሁንና አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋስ አሰፋ ጉዳያቸው በፍርድ ቤት እየታየ ሳለ የፍርድ ቤቱን ሥራ በማወክና በመጋፋት ቅጣት ተጥሎባቸው ስለነበረ ይህን ቅጣታቸውን እንዲፈጽሙ ትዕዛዝ ሰጥቷል። አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን ግን ይህ ብይን ከተሰጠ ጀምሮ ነጻ ስለሆኑ ማረሚያ ቤቱ እንዲፈታቸው ትዕዛዝ ሰጥቷል። አንደኛ ተከሳሽ ዘላለም ወርቅ አገኘው፣ ስድስተኛ ተከሳሽ ዮናታን ወልዴ፣ ስምንተኛ ተከሳሽ ሰለሞን ግርማ፣ ዘጠነኛ ተከሳሽ ባህሩ ደጉና አስረኛ ተከሳሽ ተስፋዬ ተፈሪ ግን አቃቤ ሕግ ያቀረበባቸው የሰውና የሰነድ ማስረጃዎች በጭብጡ መሠረት ያስረዱለት ስለሆነ የቀረበባቸውን ክስ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። ይሁንና የሚከላከሉት አቃቤ ሕግ ባቀረበው አንቀጾች ሁሉ ሳይሆን በጸረ ሽብር አዋጁ አንቀጽ 7 ዝባር 1 ድንጋጌን በመተላለፍ መሆኑን ገልጿል። ይህ ማለት በሽብርተኛ ድርጅት ተግባር ውስጥ መሳተፍን የሚከለክለውን ድንጋጌ በመጣሳቸው እንደሚሆንም አብራርቷል። በተከሳሾቹ አቃቢ ሕግ ክስ የመሠረተው ጥቅምት 20 ቀን 2007 ዓ.ም ቢሆንም ከሐምሌ 2006 ዓ.ም ጀምሮ ተከሳሾቹ በእስር እንደነበሩ ይታወሳል። እንዲከላከሉ የተወሰነባቸው ተጠርጣሪዎች ከህዳር 13 እስከ 17 ባሉት ቀናት የመከላከያ ምስክሮቻቸውን እንዲያሰሙ ፍርድ ቤቱ አዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የደቡብ ሱዳን ፕሬዝዳንት በኢጋድና ሌሎችም የተሸመገለውን የሰላም ውል አልፈርምም ማለታቸውን ተከትሎ የተባበሩት መንግስታት የጸጥታ ምክር ቤት የጦር መሳሪያ ማዕቀብ እንዲጣል ዩናይትድ ስቴትስ ጥረት እያደረገች መሆኗ ተገልጿል። ዩናይትድ ስቴትስ የመሳሪያ ማዕቀቡን ረቂቀ ውሳኔ ትላንት ማታ ለምክር ቤቱ አባላት ማሰራጨቷ ታውቋል። ይህ በዚህ እንዳለ የአፍሪካ ህብረት ሊቀመንበር እንኮሳዛና ድላሚና ዙማ ተፋላሚዎቹ ወገኖች የእርስ በርስ ብጥብጡን ለማስቆም የታለመውን የሰላም ውል የማይፈርሙ ከሆነ በራሳቸውና በክልሉ ላይ መዘዝ ያመጣሉ ሲሉ ማስጠንቀቃቸው አሳዝኖናል ሲል የደቡብ ሱዳን መንግስት ተናገረ። የአሜሪካ ድምፅ ሬዲዮ ዘጋቢ ጀምስ ባቴ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
የደቡብ ሱዳን ፕሬዝደንት ሳልቫኪር ሰኞ ዕለት ሰነዱን አልፈርምም ብለው አዲስ አበባ ላይ ያደረጉትን ውሳኔ ላሚኒ ዙማ ደግፈውት ነበር እኮ አሁን የሚያስጠነቅቁን እንዴት ነው በማለት የደቡብ ሱዳኑ የማስታወቂያ ሚኒስትር ማይክል ማክዌ አማረዋል።
የክብርትነታቸው መግለጫ በጣም ያሳዝናል። መንግሥት ያደረበት ቅሬታና ስጋት እንዳለ ሆኖ የፊርማውን ምልክት ወይም ፓራፍ ያደረግነው ከ15 ቀን በኋላ ተመልሰን ባልተፈቱ ጉዳዮች ዙሪያ ተደራድረን የመጨረሻውን ስምምነት እንፈርማለን በሚል ነው። ይህን ደግሞ እርሳቸው ያውቃሉ። አሁን እንደገና ተመልሰው ሲያበቁ አዲስ አበባ ላይ የሆነውን ሁሉ እንደማያውቁ ሆነው መናገራቸው ነው የገረመኝ።
የአፍሪካ ህብረት ሊቀመንበሯ ላሚኒ ዙማ በመግለጫቸው የሰላም ሂደቱ ውስጥ አጣብቂኝ መፈጠሩ የደቡብ ሱዳንንና የህዝቧን ስቃይ ከሚያባብስና አልፎም በክልሉ ጸጥታና መረጋጋት ላይ አደጋ ከመደቀን በስተቀር ሌላ ውጤት አይኖረውም እንዳሉ ነው የተዘገበው። እኛ እኮ የቀረበው የሰላም ውል የመጨረሻው ሰነድ እንደማይሆን አስታውቀን ነበር ብለዋል የደቡብ ሱዳኑ የማስታወቂያ ሚኒስትር።
This is not the final document and he's one of the people who accepted that yes this is not the final document
ጠረጴዛው ላይ የቀረበው ውል የመጨረሻው ስምምነት አለመሆኑን ከተቀበሉ መካከል አንዷ ላሚኒ ዙማ ናቸው። እሳቸው ናቸው የሱዳን መንግስት ተደራዳሪዎች ሄዳችሁ ከህዝባችሁ ጋር ተመካክራችሁ ከ15 ቀን በኋላ ተመልሳችሁኑና ከአማጽያኑ ጋር በቀሩት ጉዳዮች ላይ ተደራደሩ ያሉን። እንዴት ነው ታዲያ የመጨረሻውን ስምምነት እንድንፈርም የሚጠብቁት?
ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ትናንት ረቡዕ የደቡብ ሱዳን ፕሬዚደንት ሳልቫ ኪርን በቴሌፎን እንዳነጋገሯቸውና ኪር የሰላም ውሉን እንደሚፈርሙ ቃል እንደገቡላቸው የውጭ ጉዳይ ሚኒስቴር ቃል አቀባይ ጃን ከርቢ ገልጸዋል። የመመካከርበት ጥቂት ቀናት ስላስፈለገኝ እንጂ እፈርማለሁ ብለው በግልጽ አሳውቀውናል። ያ ደግሞ በጣም የሚያበረታታ ነው ብለዋል ቃል አቀባዩ። የአማጽያኑ ቃል አቀባይ ስቴፈን ፓርክ ኮል በዚህ ሳምንት ለቪኦኤ በሰጡት ቃል ኪር ውሉን አልፈርምም ያሉት ስልጣን መጋራቱን ፈርተው ነው ብለዋል። የማስታወቂያ ሚኒስትሩ ግን ያልፈረምነው ስምምነቱ ውስጥ ጸጥታን በሚመለከተው ሰነድ የሚያሳስበን ጉዳይ ስላለ ነው ብለዋል። ያም በቀጥታ የደቡብ ሱዳን መንግስትና ህዝብ ሉዓላዊነትን የሚመለከት ነው ሲሉም አክለዋል። በስምምነቱ ውስጥ የተካተተው የጸጥታው ስርዓት አደረጃጀት ተቀባይነት የለውም፣ ምክንያቱም በየትኛውም ሀገር የአገር ደህንነትና በህዝብ የተመረጠ መንግስት ርዕሰ ብሔር ለባዕድ አካል አይሰጥምና ማለታቸው ተጠቅሷል። ሚኒስትሩ የቀድሞው ምክትል ፕሬዚደንት ያሁኑ የአማጽያን መሪ ሪያክ ማቻር ያለውን ስርዓት አፍርሰው የአገር ሉዓላዊነትን አሳልፈው መስጠት አይችሉም ሲሉ አክለው የተናገሩት የማስታወቂያ ሚኒስትሩ ስጋታችንን በአዲስ አበባው ድርድር ለሸምጋዮቹም አንስተንባቸው ነበር፣ ሊሰሙን አልቻሉም ሲሉ አማረዋል። ይህ በዚህ እንዳለ ዩናይትድ ስቴትስ በተቀጠለው የ15 ቀን ጊዜ ውስጥ የሰላም ውሉ ካልተፈረመ የተባበሩት መንግስታት የጸጥታ ምክር ቤት ተጨማሪ የጦር መሳሪያ ማዕቀብ እንዲጥል የሚጠይቅ ረቂቅ ውሳኔ ለምክር ቤቱ አባላት አሰራጭታለች።
የአፍሪካ ህብረት የሶማሊያ ውስጥ ያሰማራውን ወታደራዊ ተልእኮውን እስከ መጪው ዓመት ግንቦት እንዲያራዝም የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባለፈው ወር ወስኗል። ምክር ቤቱ በተጨማሪም የዩኒሶምን ማለትም በሶማሊያ የዓለሙን ድርጅት የእርዳታ ተልእኮ የሥራ ዘመን እስከ መጪው የአውሮፓ ዓመት እስከ 2008 ዓ ም አራዝሟል። እስከ መጪው የኢትዮጵያ ዓመት ይቅርታ። ሪፖርተራችን መሐመድ ዩሱፍ ከናይሮቢ እንደዘገበው አንዳንድ በውጊያው የቆሰሉና የሞቱ ወታደሮች ቤተሰቦች የተረሱ መሆናቸው እንደሚሰማቸውና እርዳታ ካገኙ ዓመታት መቆጠሩን ይናገራሉ። ሰለሞን ክፍሌ ያቀርበዋል።
የ30 ዓመት ዕድሜ ያላት እንኩሩንዚማና ጃኔት በሶማሊያ የአፍሪካ ህብረት ተልእኮ ላይ ያለ የሞተውን ባለቤቷን ማረጋገጫ ሰርቲፊኬት ወይም ሰነድ ለማግኘት ቁልል መዝገቦችን ታገላብጣለች። ባለቤቷ ሶማሊያ ውስጥ በውትድርና የተመደበው ነውጠኛው የአልሻባብ ቡድን አብዛኛውን የዋና ከተማዋን ሞቃዲሾን ጨምሮ በርካታ የሀገሪቱን አካባቢዎች በተቆጣጠረበት ወቅት ነበር። ለስድስት ወራት ካገለገለ በኋላ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓመተ ምህረት ሰኔ ነው የሞተው። ዣኔት ያችን ባለቤቷ የተገደለባትን ዕለት ታስታውሳለች።
yaranefenye kumugoro wakwa avuga yuko merewe nabi hanyuma mu masambire y'ijoro
mishit lay dewulo tru yetenenet simmet indelello gellesellign bezian ulet 2 sa'at akababi lay baandenyaw yewotadder gwaddenyaw tedewelellignna degmo betiyit memmetatun gin gena hiwotu ndalallefech negereñ indegena kemishitu 4 sa'at lay lela tri agenyaw yebalebeten memot araduy neber yalechu janet aklam
imigango bashitegeza kwasubiziba babavanye ariko twebwe yari je
yetegedelu wotadderoch betesebochu wediawunu wede betachew meshenyet sigebbachew ene wendimena yebalebete innat gin memotun yemiyarragagetawun certificate sintebek lela mishit bujumbura ust masallef tegedenal bemiqettelew ken wede betachin sinnemellesim ለአውቶቡስ መጓጓዣ የከፈልነው ከኪሳችን ነው ስትል አስረድታለች። ጃኔት ከአንድ ዓመት 3 ወራት በኋላ 30,000 ዶላር ተላከላት። ያን ገንዘብም ከባለቤቷ እናትና ሌሎች ቤተሰቦች ጋር እንድትካፈል ተደርጎ በመጨረሻ ለርሷ የደረሳት 5,000 ዶላር ብቻ ነው። ይህንን ጉዳይ አስመልክቶ አንድ በጥይት ተመትቶ ጉዳት የደረሰበት የቡሩንዲ ወታደር በነገራችን ላይ ብቀላ እንዳይደርስበት በመፍራት ስሙ እንዳይገለጽ ጠይቋል። ለቪኦኤ እንደተናገረው እንደ አውሮፓውያን ዘመን አቆጣጠር በ2011 ዓመተ ምህረት ሞቃዲሾ ከተማ ውስጥ በቅኝት ላይ እንዳለ በጥይት ከተመታ በኋላ ተገቢውን እንክብካቤ አላገኘም።
ይንጎና ኡካዚ ወተገዘኩዎ ሙሉ ወግራም ወዝመው ምዝነ ዘምጎ ከዲርውጭ
በስራ ላይ ያለ ከተገደልክ ወይም ጉዳት ከደረሰብህ ካሳ ሊከፈል ይገባል፣ ምክንያቱም በህይወት ከተረፍክ ገንዘቡ ሊረዳህ ስለሚችል ነው። ይሄ ግን እኛ በተመደብንበት ጊዜ ስራ ላይ ሲውል አላየንም። ሊያኖር የሚችል በቂ ገንዘብ የለም፣ የሚንከባከበንም የለም። ለልጆች የትምህርት ቤት የምከፍለው ገንዘብ የለኝም። በዚህም ምክንያት ደስተኞች አይደለንም። ቁስለኛው ወታደር ከአፍሪካ ህብረት 10,000 ዶላር የካሳ ክፍያ ገንዘብ ለማግኘት አመታት የወሰደበት መሆኑንም ተናግሯል። አምባሳደር ማማን ሲዲኩ በሶማሊያ የአፍሪካ ህብረት ልዩ ተወካይና የአሚሶም ኃላፊ ናቸው። ለጉዳተኛ ወታደሮች የሚሰጠው የበጎ አድራጎት ክፍያ ችግሮች እንዳሉበት አልካዱም። ሆኖም ጉዳዮቹ ምላሽ እንዲያገኙ ጥያቄዎቹን ማቅረብ ያለባቸው መንግስታቱ ናቸው ሲሉ አስረድተዋል።
ከዚህ በሳምንት 7 ቀን ከምሽት 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከመናቀርባቸው መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ የዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከል ሞገድ የምናስተላልፋቸውን ስርጭት እንድታደምጡ እንጋብዛለን።
በኢንተርኔት amharic.voanews.com ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ።
በእጅ ስልካችሁ ቪኦኤ አት ሆን አት ሞቢ እንዲሁም ናይል ሳት ላይ እንገኛለን።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። በቆዩ የኖኪያ የእጅ ስልኮች ላይ ዝግጅቶቻችንን ማግኘት ከተሳናችሁ ከቢኑ አፕ ስቶር ወይም ከዌብሳይታችን ላይ በነጻ መጫን ትችላላችሁ። ሳይቱ ላይ አረንጓዴውን ቀስት በስተቀኝ በኩል ከላይ በኩል ታገኙታላችሁ። ያንን ተጭኖ መከተል ይቻላል። ለእርስዎ አገልግሎታችንን ለማቀላጠፍ በአዲስ መልክ የተዘጋጀ አፕ ነው።
በስቱዲዮ ፕሮግራማችንን እየመራልን ያለው ቴሌላይን ባክ ነው። አስተናጋጆቻችሁን ያዳነች ፍስሐዬና
እኔም ሰሎሞን አባተንን። አሁን ጥቂት ጊዜ ከበዛ ወርቅ ጋር እንተዋችሁ። ትዝታ
Antonia,
ከተማ መኮንንና በዛው እርቅ አስፋው የተጫወቱትን መተኪያ የሌለው እና የማይነጥፍ ውብ ትዝታ ነው ያሰማናችሁ። ሁልጊዜ እናመሰግናለን። አሁን ከምሽቱ 3:32 ሆኗል። አዲስ አበባ ላይ የሰዓቱን ዋና ዋና ዜናዎች አዳነች ፍስሐዬ ታሰማናለች።
የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ክፍል ዩኤን ኦቻ ያወጣው አዲስ ዘገባ በኢትዮጵያ የምግብ እርዳታ የሚያስፈልጋቸው ሰዎች ብዛት 4.5 ሚሊዮን መድረሱን ያመለክታል። የሀዝ ዛሬ ለለጋሾች የመንግስት ተወካዮች በተገኙበት ይፋ የተደረገው በሰብአዊ ረድኤት አስፈላጊነት ላይ ጥናት ከተደረገ በኋላ ነው። የረድኤቱ አስፈላጊነት በያዝነው ዓመት አጋማሽ ላይ በዝናብ እጥረትና በመጀመሪያው ዓመት አጋማሽ ላይ የምግብ ረድኤት በመዘግየቱ ነው ይላል ዘገባው። የብሩንዲ ፕሬዚደንት ፒየር ንኩሩንዚዛ ቃለ መሐላ የሚፈጽሙበት ጊዜ 6 ቀናት ሲቀረው ዛሬ ሳይታሰብ ለ3ኛ የሥራ ጊዜ ቃለ መሐላ ፈጽመዋል። የፕሬዚዳንቱ ጽህፈት ቤት ትላንት ለአሜሪካ ድምፅ የማዕከላዊ አፍሪካ አገልግሎት ሲገልጽ ፕሬዚዳንቱ በመጪው ሳምንት ሮብ ቃለ መሐላ ይፈጽማሉ ብሎ ነበር። የቀድሞው የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ሜላኖሚያ የተባለ የቆዳ ካንሰር እንደተገኘባቸውና ከጉበታቸው ወደ አንጎላቸው እንደተስፋፋ አስታውቀዋል። ዓለም አቀፍ የአቶሚክ ኤነርጂ አገልግሎት ኢራን የኒውክሌር መሳሪያ ለመስራት ሞክራ ነበር የሚለውን ወሬ የማጣራት ብቃት ያለው መሆኑን ዩናይትድ ስቴትስ ደግፋለች።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን የምሽቱን የሁለተኛ አጋማሽ ዝግጅቶቻችንን ጀምረናል። የመጀመሪያው ልዩ ዘገባ ይሆናል።
የመን የነበሩ በርካታ ኢትዮጵያውያን ስደተኞች ሰሞኑን በጅቡቲ በኩል ወደ ሀገራቸው ተመልሰዋል። ግርማይ ገብሩ በአፋር ጉጊያ ቆይታው ባለፈው እሁድ እዚያ የገቡትን ስደተኞች አነጋግሯል። ስለ አያያዛቸውም አንድ የዓለም አቀፍን የፍልሰት ድርጅት አይኦኤም ተወካይ ጠይቋል።
እስኪ እንተዋወቅ። መጀመሪያ ማን ልበል? ስሞትን
ሰዓዳ ሐሰን አወል
ከየት ነው የመጣችሁት?
የመጣሁት ካደን ነው፣ ከየመን ውስጥ ማለት።
ዛሬ ነው የመጣችሁት?
የወጣ ነው ከቤታችን ቅዳሜ ነው። እዛ ወረዱን፣ ያው ዛሬ እዚህ ገባን።
እንዴት ነበረ ኑሮ እዛ ስደት ሀገር?
ከሀገሬ እኔ ከወጣሁ 20 አመቴ ነው። አሁን ባለቤቴ ያው በመኪና ማደጋ ተገጨ ተጎዳ፣ ወጣን። እዛ ከቤታችን ከወጣንም 4 ወራችን ቦታችን እኛ ያለንበት አካባቢ ጦርነት በጣም አለ። ወጣን፣ ያው ከዛ ወደዚህ መጣ እና ባሌ ማደጋ ደረሰበት።
በዛ በጦርነቱ ምክንያት ነው ወይስ በምንድነው ደረሰው?
ባሱ አይሮፕላኑ ሲመታ አመልጣለሁ ሲል ነው እሱ የመታው። እንደዛ ወጣ።
እንዴት መጣችሁ? ማን ነው የረዳችሁ? እንዴት ነበር? እስኪ ይሄን ይንገሩኝ።
እኔ አላቅም። ይሄን ግን አንዱ መጣ ሆስፒታል፣ ያው ኢትዮጵያ መሄድ መርከብ አለች ትወጣላችሁ ሲሉን እሺ ብለን ተነስተን መጣ። በኢትዮጵያ ኤምባሲ ነው ያው ባሌም ኢትዮጵያ ኤምባሲ አገልጋይ ነው፣ ጃልያ ነበረ። ያው በአየር ምትላካላችሁ ሲሉን ወጣን። ያው እዛው ያልሆነ ቦታ ወረዱን። በዛ በጣም ተንገላታን ከመጣን እዚህ ነገራችን።
እንዴት ነበር እስኪ ጉዞው? እስኪ አቀባበሉ ወደ ሀገራችሁ ስትመጡ እንዴት ነበር? ይሄን ይንገሩኝ።
ጥሩ ነው።
ምኑ ነው ጥሩ? እስኪ ምን ተደረገላችሁ? እንዴት ተቀበሏችሁ? ይሄንን እስኪ ይንገሩኝ።
ተቀበሉን፣ ያው አስቀመጡን።
አሁን በቀጥታ ወዴት ነው የምትሄዱት?
አዲስ አበባ ነው የምንሄደው። ልጆቹም አሉኝ።
የት አሉ ልጆቹ?
ይሄው አንዱ እዚህ ጋር ነው፣ ሁለቱ እዛ ጋር ናቸው።
እንኳን በሰላም መጣችሁ።
ሰላም ቆያችሁ።
ሴት ለገሰ።
የት ሀገር ነበረ የመን የምትኖረው?
ሁዴዳ። ሁዴዳ ካሰርኩኝ እስር ቤት
ታስረ ነበር?
አዎ እስር ቤት ነው።
እንዴት ነበረ ኑሮ እስኪ ንገረኝ። እስኪ የመን እያላችሁ
እዛ ሽግር ነው ራብን። ጠዋት ለአምስት ለስድስት ትንሽ ሩዝ እንሰጣለን፣ ከዛ እንውላለን። ማታ ደግሞ ትንሽ ትመጣለች፣ ከላለም እናድራለን። በቃ
እንዴት ሄድክ እስኪ ንገረኝ። ከዚህ ስትሄድ
ያው ሰው ሌ ለመስራት ነው ሰው ያረገ።
የት ነበር አካባቢ? ከየት ወዴት ሄድክ?
ኢትዮጵያ ውስጥ አማራ ክልል።
ስንት ጊዜ ቆየ እዛ የመን?
የመን 3 ወር።
እንዴት ነው እስኪ ንገረኝ ጦርነቱ ሁኔታው እዛ አካባቢ ያለው።
ጦርነቱ ሁለት ከተማ አቁቷ ተመቷል። የለም ሰውም የለ ከተማም የለ። አሞራ ብቻ ነው ሰው ሬሳ እየበላ። ከዛ ከኛም ገሸጅት ግማሹ እየሞተ ከዛ ግማሹ እየተመለሰ ሩ የተረፈ ያው እዚህ ድረስ የሞተ ሙቷል። በዛ ምክንያት ነው የተረፍ ነው። አሁንም እየተመታ ነው፣ አላቆመም ጦርነቱ።
ኢትዮጵያውያን የሆነው እዛ ጉዳት የደረሰባቸው የምታውቃቸው አሉ?
ሮን ጓደኞቹ ሙተዋል፣ አላውቃቸውም። ከፊታቸው ሙተዋል፣ የተሰበሩም አሉ፣ የቆሰሉ በቃ የሞቷሉ። ብዙ ሰው አለቀ።
እና እንዴት መጣችሁ ወደዚህ? ስትመጡ እንዴት ነበረ እስኪ ንገረን።
ያው እንግዲህ ከዛ ቀይ መስቀል ነው ብለው አስገቡን። ከዚያ ያለውን ነገር እያቀመሱን በመጣው ነገር ለልብስም ሰሙና ምንም እየሰጡን በቃ ወደ አገራችን በቀይ መስቀል ምክንያት በመርከብ አመጡን ጅቡቲ። ጅቡቲ ቀይ መስቀል ተቀበለን። ከጅቡቲ ደግሞ ጋላ።
እስከ ዛሬ ድረስ ያለው አቀባበሉ እንዴት ታየዋለህ?
ምንም አሪፍ ነው። ምክንያቱም ህይወታችን ለኢትዮጵያ ቁቱና ይህና ነው።
ምንድን ነው የምታስበው ከአሁን በኋላ?
ሀገሬ ላይ ሁኜ መስራት ብቻ ያለው አማራጭ።
በጣም ነው የማመሰግነው።
አብርሃ ጽሁፍ እባላለሁኝ።
ከየት ነው?
ከአዲስ አበባ ነው። ድርጅቱ አይኦኤም ይባላል። ዓለም አቀፍ የስደተኞች ድርጅት ነው።
ዛሬ እንግዲህ የተገናኘ ነው ከየመን የመጡት ስደተኞችን ይዘው መጥተው ነው። እንዴት ነበረ እስኪ አቀባበሉ ይህን ይንገሩኝ።
አቀባበሉ ሲጀመር ያው አይኦኤም የሚሰራው ማይግሬሽን ዙሪያ ላይ ነው የሚሰራው ከመንግስት ጋር በመሆን። ለዚህ ስራ አዲስ አይደለም። ሎጂካሊ ግን ምንድን ነው የኢመርጀንሲ ስለሆነ ትሩ ኢሜይል ኮሚኒኬሽን አይኦኤም ጅቡቲ ያለ አብሮን የሚሰራ ያው ከየመን እንደሚታወቀው በህገ ወጥ የሰው ዝውውር ላይ እየተሰቃዩ ያሉ ዜጎችን የላይፍ ሴቪንግ ስራ እየሰራ ነው ያለው። ኢመርጀንሲ ነው፣ ከ4 ወር በፊት ነው የተጀመረው። ስለዚህ እዛ በመመለስ ላይ ነው ያለ ነው እና ያው እንደሚታወቀው በጣም ከባድ ነው። ለብዙ ችግር እየተዳረጉ ነው ያሉ ዜጎችን እየሞቱ ነው ማለት በህገወጥ ደላሎች ተሸውደው ያው ንብረታቸውም ሽጦም ሆነ ወይም ያላቸው ፕሎት ኦፍ ላንድም ተሽጦም እንደዚህም ተብሎ ለህገወጥ ደላሎች ብዙ ብር እስከ 35,000 ከዛ በላይ እየከፈሉ ይሰቃይ ነው ያሉት። ስለዚህ እሱን ያለውን ችግር እንትን ለማጋራት ብለን ከመንግስት ጋር ሆነን መመለስ ላይ እየሰራ ነው ያለ።
ምንድን ነው የምታደርጉላቸው በዋነኝነት? እነሱን ወደዚህ ከማጓጓዝ በተጨማሪ አንዳንድ የሚደረግላቸው ነገሮች አሉ?
ምንድን ነው አንደኛ ከመምጣታቸው በፊት ለምሳሌ ከየመን ወደ ጅቡቲ ይመጣሉ። አዮም ጅቡቲ አለ ማለት ነው። አብረን እንሰራው ኢሜል ኮሙኒኬሽን አለ። ኤምአርሲ አለ፣ ማይግሬሽን ሪስፖንስ ሴንተር አለ። ስለዚህ ከነሱ ጋር ኮሙኒኬት በማድረግ ስታተሳቸው መጀመሪያ ይታወቃል። ሜዲካል ኬዝ አለ፣ ኦሬንስ ስታተስ ታውቆ ኢመርጀንሲ ስለሆነ አኮሞዲሽን እና ፊዲንግ አለ። ሲመጡ
በምግብና መጠለያ፣
ያው መጠለያ እሱ አለ። ፕላስ ደግሞ ከ18 በላይ የሆኑት ኦልሬዲ አዲስ አበባ ልክ እንደገቡ ማቆያ ማዕከል አለን። እዛው የህክምና አገልግሎት ፈላጊ ካለ ህክምናውን ያገኛል። ደን ከታከመ በኋላ ኦንዋርድ ትራንስፖርቴሽን እስከ 1000 ብር ቤተሰብ ጋር እንዲደርስ ተብሎ ለእያንዳንዱ የ1000 ብር ይሰጣቸዋል ማለት ነው። ከ18 በታች በሆኑ ከዩኒሴፍና ሴቶችና ህጻናት አይወም የሶስትዮሽ አግሪመንት አለ። በዛው ለአንድ ሳምንትና ከዛ በላይ እዛ ማቆያ ማዕከል ወይም ደግሞ መጠለያ ማዕከል የሚቆዩበትና እንዲሁ ከቤተሰብ ጋር የማገናኝ ስራ እስኪሰራ እዛ ይቆያሉ። ከዛ በኋላ ከሴቶችና ህጻናት በሚመጡ ወጣቶች መኪና ተከራይቶ ቤተሰብ ድረስ የማገናኝ ስራ ይሰራል። በሶስቱ ማዕከላቶች ይሰራል።
ጥሩ። አቶ አብርሃ ጽባህ ለሰጡኝ ማብራሪያ በጣም ነው የማመሰግነው።
እኔም በጣም አመሰግናለሁ።
ስደተኞቹ ከየመን በቀጥታ መጥተው ወደ አዲስ አበባ ሲያልፉ ለስራ በአፋር ክልል አካባቢ ሎጊያ ከተማ ውስጥ ስለነበርኩኝ በአጋጣሚ ተገናኝተን ነበር ያነጋገርኳቸው። ለአሜሪካ ድምፅ ግርማይ ገብሩ ከአፋር ሎጊያ።
አሁን ደግሞ ባህልና ማህበረሰብ ይቀርባል።
አዲስ አበባ the new flower of africa በግርድፍ ትርጉም አዲስ አበባ አዲሲቱ የአፍሪካ አበባ በሚል ርዕስ በቅርቡ ታተመው በወጣው አዲስ የፎቶ መድብል ዙሪያ የተጀመረ ቃለ ምልልስ ነው የተከታዩ ቅንብር ትኩረት። የፎቶ መድብሉ አዘጋጅና ቀናባሪ እሱ ባለው ማዓዛ በመቅረጽ ስዕሉ ባስቀራቸው መስህቦች በካሜራው ማለት ነው ታሪክና በጥቅሉም በፎቶ መጽሐፉ ይዘት ዙሪያ ከፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ጋር የያዙት ወግ ለምሽቱም የዘመናችን ቴክኖሎጂ በፍጥነት እየለወጠ የመጣውን የፎቶግራፍ ጥበብ ገጽታ ጨምሮ ይዳስሳል። በመጀመሪያው የቃለ ምልልሱ ክፍል መገባደጃ አሉላ ያነሳውን አንድ ጥያቄ ያስታውስና ወደ ወጋቸው ይገባሉ።
እሱ ባለው በሙሉ ስሜት በሙሉ ሐሳብ ወደዚህ ስራ ውስጥ የገባህ ነው የሚመስለው። በብዙ አመታት ጉዞህ ያከማቻቸውን ፎቶግራፎች ያሳተምክበት የመጀመሪያ መጽሐፍ መላውን ኢትዮጵያ የሚመለከቱ የተለያዩ አካባቢዎች ተዘዋውረህ ያነሳቸው ፎቶግራፎች ተካተውበታል። ይሄ ሁለተኛ መጽሐፍ ነው። ቀደም ብለህ አንተም በመንደርደሪያው እንዳስተዋወቅከው ተደጋጋሚ ጉዞ ማድረግህን፣ መደበኛ ስራ፣ ሙሉ ሰዓት የሚጠይቅ ስራ አለ፣ ቤተሰብ አለ፣ ከዚህ ሁሉ ወስደህ ያደረግከው እንደሆነ እረዳለሁ። ግን ቀደም ካለው ስራ በፈጠነ ምናልባትም ከቀደመው ስራህም በላቀ ግሩም የሆነ መጽሐፍ ነው ለህትመት ያበቃ። ስለ ሂደቱ አጫውተን፣ ይሄ መጽሐፍ እንዴት ነው ሆነ?
ትክክል ነው። የተማርኳቸው ብዙ ነገሮች አሉ። እንደ መጀመሪያው መጽሐፍ የህትመቱን ሂደት ራሱ ተመልሼ ማወቅ አልነበረብኝም። ሌላው ደግሞ በጣም የጠቀመኝ ነገር የመጀመሪያው መጽሐፍ ስጽፍ እና ለህትመት ደርሶ ሰዎች እጅ ገባ ከሰዎቹ የሰማሁት ብዙ አስተያየቶች ነበሩ። እነሱን አስተያየቶች እሰማለሁ፣ አዳምጣለሁኝ እና ከእነሱም ውስጥ ጠቃሚዎቹን ነገሮች በመጠቀም ይህንን መጽሐፍ ባየኸው በተሻሻለ ሁኔታ ለማቅረብ ሞክሬያለሁኝ።
እሱ ባለው እንግዲህ የምንነጋገረው ስለ ፎቶግራፍ ጥበብ ነው። ፎቶግራፍ ጥበብ ራሱን የቻለ እንደ ማንኛውም የጥበብ ዘርፎች ክህሎትን የሚጠይቅ ሰዎች በልምድ ከሚያደርጓቸው ምናልባትም የተወሰነ ንባብና ጥረት ከሚጠይቀው ባሻገር የምታገኘውን ነገር ከወዲሁ ማሰብን ይፈልጋል። እንደ ቀለም ቅቡ ሁሉ በካሜራው መነጽር የምታየውን ምስል ብድግ ብድግ በማድረግ ብቻ ሳይሆን ብዙ ጊዜ እንደምናደርገው የምትመለከትበት አይን ገና ከመቅረጽ በፊት የሚታየው የምትፈጥረው ስዕል ሁሉ ከግምት ይገባል። እስኪ በአንተ ፍሬም ልበለው፣ በአንተ የካሜራ መነጽር ወይም አይኖች፣ በካሜራ አይኖች የምታስቀራቸውን አንድ ምስል ስታይ ምንድን ነው የሚስብ? አሁን እነኚህ የመረጥካቸው በዚህ መጽሐፍ የተካተቱ ስሎች ከታሪካዊነታቸውና ጎላ ያለ መታያ ከመሆናቸው ባሻገር ያንተ ምርጫም አለበት። ለምን መረጥካቸው?
ትክክል። ከስራዎቹ ሁሉ ትልቁ ብዙ ሰው ሲያይ የጽሁፉ ወይ ደግሞ የትሙ ይመስላል፣ ግን አንዱ ትልቁ ነገር ፎቶግራፎቹን ራሳቸው መምረጥ ነው።
የምታነሳው
መምረጥ እና ከዛም በኋላ ደግሞ ከተነሳም በኋላ የትኛው ነው የምፈልገውን ታሪክ የሚናገረው ማለት አለ። የኔ በዛ ላይ ብቻ የተመሰረተ አይደለም። የመጀመሪያ እቅዴ ብዬ ያየሁት ምንድነው ታሪክ መናገር የምፈልግ መሆኔ ነው። እንግዲህ በመጽሐፉ የምታየው ምንድነው መናገር የምፈልገው ነው። ለምሳሌ ጠቀስካቸው አንዱ የአዲስ አበባ ውስጥ ያሉ ሐውልቶች ፎቶዎች አሉበት እና ታሪኮች አሉበት።
እስኪ አስታውሰን ሲከታተሉ ቴሌቪዥን ምስሉን ለሚያዩ ሰዎች ስዕሉን እንስጣቸው። የትኞቹ ሐውልቶች የተካተዋል? በስራ
ኢትዮጵያ ውስጥ ታሪካዊ አሁን 4 ኪሎም ያሉ 6 ኪሎም ያሉ ሌላም ደግሞ በትግላችን የሚለውም በመንግስቱ ጊዜ ብሔራዊ ቲያትር አካባቢ ያለውም እነዚህ ተካተዋል። ከዛም የበለጠ ተካተዋል። አሁን ሁሉንም ለማስታወስ እንትን እያልኩ ነው። ግን ማለት የፈለግኩት ምንድን ነው እነዚህን ነገሮች ስትናገር ስለ እነዚህ ሐውልቶች ስትናገር ሐውልቱን ፎቶ ብቻ ሳይሆን የተጻፈው ላዩ ላይ የተጻፈው ምንድን ነው፣ ከተጻፈው ላይስ ደግሞ ምንድን ነው ትንሽ ጎላ አድርገህ ማሳየት ያለብህ ምንድን ነው፣ ስለ ታሪኩ ወደኋላ ሄዶ ምን መናገር ይችላል የሚለውን የመሳሰሉትን ነው በፎቶግራፍ አንስቼና አስቀርቼ ከዛም ደግሞ በጽሁፍ በመደገፍ ሰውን ይሄ ነገር ከሐውልት በላይ ታሪክ ያለው ነገር ነው ለማለት የሚያስችል ፎቶግራፍና ጽሁፍ አብሮ እንዲካተት ነው እንግዲህ የሚያስፈልገው ማለት ነው።
በመጽሐፍ ደጋግሞ እንዳነሳኸው ከእያንዳንዱ የፎቶግራፍ ስራ እኩል በጽሁፍ የተብራሩ ነገሮች እናያለን።
ትክክል።
ስለሚነገረው ታሪክ ወይም ፎቶግራፍ ስለሚናገረው አብሮት የሚጓዝ አስረጅ የሆነ ገላጭ የሆነ ጽሁፍ አለ። በሌላ በኩል ደግሞ ፎቶግራፍ በራሱ በጣም ትልቅ አቅም ያለው አንደበት ያለው ራሱ የሚናገር የጥበብ ዘርፍ ነው። አንድ የምናውቀውን ነገር እንኳን የተነሳበትን ሁኔታ፣ የብርሃኑ አቀማመጡ፣ የተመለከትክበት አንግል፣ እነኚህ ሁሉ የሚከስቱት ምስል አለ። አንድን ነገር በተለያየ ገጽ የማንሳትም ክህሎትም ጭምር አለበትና እስኪ ስለ አንተ ጥበብ እናወራ። ምንድን ነው የሚስብህ? አንድ ፎቶግራፍ ልታነሳ ያሰብከው ለምሳሌ እዚህ ጋር የምንመለከተው የነጻነት ሐውልት በፎቶግራፍ የተካተተው ሐውልቱ ብቻ ሳይሆን ከጀርባ ያሉትን ነገሮች፣ ዙሪያ ያሉትን ነገሮች እናያለን። አነሳስህን አንድ ለፎቶግራፍ የተዘጋጀ አካል ወይም ቅርጽ ከፊት ለፊት ስታይ ምንድን ነው የምታደርገው? እንደ ቶሎ ፈጥኖ የሚመጣልህ አንተ ደጋግመህ የምትከተለው መንገድ ካለ እስኪ።
ቅድም ስላልኩ ነገሮች መለስ ብዬ ልነግርህ ነው። አንደኛ አሁን ይህንን ያነሳኸውን የነጻነት ሞኒመንት ሐውልት ለየት አድርጎ ማንሳት ይቻላል። አሁን ያነሳሁት እኔ በእውነታ የምታየውን ነገር ለማሳየት ነው። እንደምታውቀው በፎቶግራፍ ብዙ ነገሮች አሉ። አሁን ሽፋኑንም መቀየር ትችላለህ፣ ባክግራውንዱን ቀይረህ ሌላ ማስመሰል ትችላለህ። የኔ የመጀመሪያው እቅዴ ቅድም እንዳወራ ነው ያው ታሪክ መተረክ ነው። አሁን ያለው ይሄ ነው፣ ሄደ ይህን ነው የምታየው የሚለውን መተረክ ስለሆነ ማያቸውን ነገሮችና የሚታዩትን ነገሮች ያው በጽዳት እንዲነሱ ያው የምትጠቀምባቸው የካሜራ ቴክኒኮች አሉ፣ የሌንስ እነሱን እጠቀማለሁ። ነገር ግን ፎቶግራፉ ከተነሳ በኋላ ፎቶግራፉን ከማንጽዳት በስተቀር በመቀየር ወይም ደግሞ አሁን ተቻፕ በመዳረግ ሌላ ነገር እንዲሆን ማድረግ አልፈልግም። ይሄ ደግሞ በሞኒመንቶቹ ላይ ብቻ ሳይሆን ሰዎችንም ሳነሳ፣ ባህልም ስታነሳ፣ ሞኒመንቶቹንም ስታነሳ፣ ፌስቲቫሎችንም ስታነሳ እውነተኛውን ነገር ለማሳየት ትክክል።
እንግዲህ እንደ አቅጣጫ አንተ የምትከተለውን መንገድ እየነገርከን ነው። እስኪ ስለ ጥበቡ አለፍ ብለን እንነጋገር። በዘመኑ ቴክኖሎጂ የእጃችን ስልክ ብዙ ፎቶግራፎችን ያነሳል። አንዳንድ ጊዜ ከተራ ካሜራዎች የሚያስንቁ ፎቶግራፎችን የሚሰጡን የእጅ ስልኮች እየመጡ ነው። ቴክኖሎጂው ትንሽ እየቀደመ መሄዱ በአንድ በኩል አዎንታዊ ነው። ሰዎች በቅጽበት ውስጥ የተመለከቱ ያዩትን ነገር ለደስታቸው ማስቀረት ብቻ ሳይሆን እንደውም ተግባራዊ ጠቀሜታ ያለው አንድ ድርጊት በሚከናወንበት ጊዜ ያን ድርጊት ዘግቦ ለማስቀረት ሁሉ የሚረዳ የግል ዘጋቢ የምንላቸው አሉ። መገናኛ ብዙሃን ፍጆታ የሚውሉበት ጊዜ አለ። በሌላ መልኩ ወንጀል ሲሰራ ብዙ ጊዜ እንደምናየው መንገደኛ አላፊ አግዳሚ አንስቶ የሚያስቀራቸው ፎቶግራፎች፣ የቪዲዮ ምስሎች ብዙ ይናገራሉ። በአንጻሩ ደግሞ የጥበቡ ዘርፍ አለ። እንደ ማንኛውም ጥበብ፣ እንደ ስዕሉ፣ እንደ ስነ ጽሁፉ አንድ ሰው የሚጠበብበት ጊዜ ወስዶ የጥበቡ ዘዴዎች የሚጠይቁትን አርቅቆ ከሚያስቀራቸው ስዕሎች ጋራ የሚፎካከሩ የሚመስልበት ነገር አለ። ልዩነቱን ለተራው ሰው ፎቶግራፍ ማንሳት ፎቶግራፍ ብቻ በሚመስልበት ሁኔታ የቴክኖሎጂው ጫናም የጎላ ከመሆኑ አንጻር ልዩነቱ አይታይም። እስኪ ስለሱ አወራል።
እንግዲህ ስለ እሱ ሳወራ እንደው ራሴ ላይ ከደረሰው ነገሮች ተነስቼ ልነግርህ እችላለሁ። ኢትዮጵያ ተመልሼ ወደ ክፍለ ሀገር እየሄድኩኝ ፎቶ ማንሳት ከጀመርኩኝ ያው እንግዲህ የመጀመሪያው አውሮፓውያኖች አቆጣጠር 2005 አካባቢ ነው። ያን ጊዜ የነበረ ካሜራና የአሁን ካሜራ ምንም የምታገናኘው ነገር አይደለም። አሁን የምታነሳባቸው ካሜራዎች ስልክ ካሜራዎች ድሮ ፕሮፌሽናሎች የሚያነሱባቸው ካሜራዎች ሊሆኑ ይችላሉ እና የፎቶ ኳሊቲም በዛው መጠን የተለያየ ይሆናል። የደረሰብኝ እንዳልኩ አሁን 2005 ነው ያልኩት። ሂስቶሪካል ራውት የሚባለውን የሰሜን ጉዞ ነበር ያረኩት። ያን ጊዜ ያነሳኋቸው ታሪካዊ መስመር የሚባለው የቱሪስት መስመር እና ላሊበላ እና አክሱም እና የመሳሰሉት ያሉበትን ነው እንግዲህ ያነሳሁት። ያን ጊዜ ያነሳኋቸውን ፎቶዎች አሁን ተመልሼ ከሄድኩ በኋላ ካነሳኋቸው ፎቶዎች ጋር ስታወዳድራቸው ምንም የሚገናኙ ነገር አይደለም። ያ ደግሞ የምታየው ምንድን ነው? ፎቶዎቹ በትልቅ ሁኔታ እንደዚህ እንደ ኮፊ ቴብል ቡክ ልታሳትማቸው ስትፈልግ የኳሊቲያቸው ችግር ጎላ ብሎ ይታይሃል። ያ እንግዲህ አንድ ነገር ነው። ሁለተኛ ግን ብዙ ጊዜ የካሜራና የቴክኖሎጂ ማደግ ጥሩ ፎቶ ይሰጣል ማለት አይደለም። ምክንያቱም ሁሉ ጊዜ ፎቶ አንሹም ምን ማንሳት እንደሚፈልግ ምን ማየት እንደሚፈልግ ያ የዛ ሰው አይን እና ማንሳት የሚፈልገው ነገር ፎቶግራፍ ውስጥ መካተት አለበት። አሁንም ሶሻል ሚዲያ ላይ የምናያቸው ፎቶዎች አሉ፣ ቆንጆ ፎቶ መስሎ ሊታይ ይችላሉ፣ ግን የሚናገሩት ምንድን ነው ብለው ወደኋላ ስትሄድ ያን ጊዜ ትንሽ ልትጎዳ ይችላል ወይ ደግሞ ላትስማማ ትችላል። እና የፎቶግራፍ ፕሮፌሽን በልማድና በማንበብ ነው ያገኘሁት። ይህንን ነገር ስታይ እኔ የሌላ ሙያ ሰው ነኝ፣ እሱን ደግሞ ወደፊት እንግዲህ ያጫውታለኝ። ያንን ስታይ ልዩነቱን ሊገባ ይችላል።
ዝንባሌ እንግዲህ በፎቶግራፎችህ እንዲታዩ የምትፈልጋቸው የምታነሳው ፎቶግራፍ እንዲተርክ የምትፈልገው ታሪክ አለ፣ ያን በሚያሳይ መልኩ ቀና መንፈስ የሚንጸባረቅባቸው እንዲሆኑ ትመርጣለህ።
በዚህ በቀና መንፈስ ላይ አንድ ነገር ማለት የምፈልገው መጽሐፎቹን ከመጀመሪያው ጀምሮ መግቢያው ላይ ያለውንም የደራሲውን ማስታወሻ የሚለውንም ብታነበው ከዚህ በፊት ያለውንም መጽሐፍ ብታነበው ማድረግ የፈለጉት ስለ ሀገራችን ቀና የሆኑ ነገሮችን ማሳየትና እነዛን ነገሮችን ለአንባቢ ማድረስ ነው። ሀገራችንን የማያውቁም ሰዎች ስለ ሀገራችን እውነተኛ የሆኑ ጥሩ ጥሩ ነገሮችን ለማሳየት አነቃቂ ጉዞ ወይም ኢንስፓይሪንግ ጀርኒ የመጀመሪያው መጽሐፍ በዛ የተነሳ ነው ማለት ነው።
ባደረግካቸው ጉዞዎች ተነቃቅተህ ሌሎችን ለማነቃቃት እንዲሁም እግረ መንገድህን ያየሃቸውን ግሩም የኢትዮጵያ ታሪኮች በመገናኛ ብዙኃን ኢትዮጵያ የምትገለጽበት መንገድ ያን ያህል የገነነ ጥሩነት የሚታይበት ባለመሆኑም ጭምር ይመስለኛል በመጀመሪያው መጽሐፍ እንዳስረዳኝ።
ትክክል ነው።
አበረታች አስተያየት ብቻ ሳይሆን ገንቢ የሆኑ ትችቶችንም ለመቀበል ዝግጁ መሆንህን ገልጸህልናል። መጽሐፍ ሰዎች እጅ ከደረሰ በኋላ የሚመጡ ትችቶችን የምታገኛቸውን ትነግረ ተናግረናለ። አነቃቂ ጉዞ ከሚለው የመጀመሪያ ስራ አብራክ አዲሱ የአዲስቱ አፍሪካ አበባ የሚለው መጽሐፍ ተወልዷል። ሌላ የሚቀጥል ፕሮጄ በሚቀጥለው ስራ እንደምናይ ተስፋ አድርጋለሁ። ሱባሎ መዓዛ በድጋሚ ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
አድማጮች የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ጆዜፍ ኮኒንና ዘ ሎርድ ሬዚስተንስ አርሚ በመባል የሚታወቀውን የጥፋት ሰራዊት ለፍርድ ለማቅረብ የተያዘው ዓለም አቀፍ እንቅስቃሴ ዩናይትድ ስቴትስ ምክር ቤት ደርሷል። ከ12 የሚበልጡ በሁለቱም ፓርቲዎች ውስጥ ያሉ የተወካዮች ምክር ቤት አባላት ኮኒንና ኤልአርኤ የቀጠሉትን ሰብአዊ ወንጀል ለማውገዝ ኅብረት ፈጥረው ውሳኔ ለማሳለፍ ተዘጋጅተዋል። ተመሳሳዩ የውግዘት ውሳኔ በሴኔት ውስጥም እየተዘጋጀ ሲሆን እርምጃው የአፍሪካ ኅብረት የአካባቢው ግብረ ኃይል የኮኒን ሽምቅ ተዋጊ ሰራዊት አድኖ ለመያዝ እንዲያስችለው ዩናይትድ ስቴትስ የጀመረችውን እርዳታ እንድትቀጥል ያደርጋል። ውሳኔው በተጨማሪም ምክር ቤቱ ከአካባቢው ሀገሮች ጋር በመተባበር ለሚሰሩ የዩናይትድ ስቴትስ ወታደራዊ አማካሪዎች የሚሰጠውን እርዳታ እንዲቀጥል ጥሪ ያቀርባል። ባለፈው ሰኞ ነሐሴ 4 2007 ዓ.ም የዩናይትድ ስቴትስ ሕግ አርቃቂዎች የኮኒን ሰራዊት አድኖ ለማጥፋት ስለሚቻልበት መንገድ ማብራሪያ ተሰጥቷቸዋል። በዚሁ ወቅት የሕዝቡን ንቃተ ሕሊና በማዳበር በአጥፊ ቡድኑ የሚፈጸሙ ግፎች ምን ያህል ከባድ እንደሆኑና ለፍርድ መቅረብ እንዳለባቸው ከሚሰሩ መንግሥታዊ ካልሆኑ ድርጅቶችም የምስክርነት ቃል አዳምጠዋል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። ጆዜፍ ኮኒ ሄግ በሚገኘው ዓለም አቀፉ የወንጀል ፍርድ ቤት ክስ የተመሠረተበት እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ ም መሆኑ ይታወቃል። እስካሁን ግን ተይዞ ለፍርድ ሊቀርብ አልቻለም። የዚህ ጽንፈኛ አነስተኛ ግን ደግሞ ጨካኝ ታጣቂ ቡድን በዩጋንዳ ስፋት ባለው ስፍራ የሚኖሩ ሰላማዊ ዜጎችን አሸብሯል። በኮንጎ ዲሞክራሲያዊት ሪፑብሊክ፣ በደቡብ ሱዳንና በማዕከላዊ አፍሪካ ሪፑብሊክም ተመሳሳይ ሽብር በመፍጠር 465,000 የሚሆኑ ሰዎችን ከቤት ንብረት አፈናቅሏል። ቡድኑ የተፈጠረባት ዩጋንዳና ተጎራባች ሀገሮች የኤልአርኤን አጥፊ ዘመቻ ለማክሸፍ ለዓመታት ታግለዋል፣ በአፍሪካ ህብረት፣ በተባበሩት መንግስታት ድርጅት፣ በዩናይትድ ስቴትስ እና ሌሎች ዓለም አቀፍ ሸሪኮች እርዳታ ቡድኑ በሲቪሎች ላይ ሲያደርስ የቆየው ጥቃት በእጅጉ ተዳክሟል። ሆኖም ሙሉ በሙሉ ማውደም አልተቻለም ካለ በኋላ የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልል ይህ የዩናይትድ ስቴትስ ኮንግሬስ የወሰደው እርምጃ የሚያሳየው ሀገራችን የጆዜፍ ኮኒን አጥፊ ሰራዊት ለመደምሰስ ጥረት ከያዙ ሀገሮችና ህዝቦች ጎን መቆሟን ነው። የኤልአርኤ ሰራዊት መሳሪያ እንዲያስቀምጡና ከአጥፊ ቡድኑ እንዲለዩ ጥሪ እናቀርባለን። ከዚህ ጨካኝና አረመኔ ቡድን ተላቀው ወደ ሰላማዊ ኑሮ ለሚመለሱ ደግሞ ከቤተሰባቸው ጋር እንደገና የሚቀላቀሉበትንና ህብረተሰብ ውስጥ የሚገቡበትን መንገድ ለማመቻቸት ጥረት የያዙትን የአካባቢውን መንግስታት እንደግፋለን ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የፕሮግራም መልእክት አለን።
ለጥያቄው መልስ
የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄዎቹ መልስ ይሰጣሉ።
የውጭ ጉዳይ ሚኒስትሩ በወቅታዊ ኢትዮጵያና የአካባቢው ጉዳዮች ላይ ላሉ ጥያቄዎች መልስ ሊሰጡ ተዘጋጅተዋል።
ጥያቄዎቹን ማምሻውን በስልክ ቁጥራችን 2022059942 የውስጥ መስመር 14 ደውለው ያኖሩልን ወይም በኢሜይል horn@voanews.com ይላኩልን።
ወይም ለጥያቄዎቹ በቀጥታ መልስ እንዲሰጡ ከፈለጉ የስልክ ቁጥሮን ኢሜይል ያድርጉልንና የውጭ ጉዳይ ሚኒስትሩ መስመር ላይ በሚወጡበት ሰዓት ደውለን እናነጋግሮታለን።
ለጥያቄው መልስ
የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄው የፊታችን አርብ ነሐሴ 15 2007 ዓ.ም መልስ ይሰጣሉ።
አጫጭር መረጃዎችን እናካፍላችሁ። አሁን ክቡራትና ክቡራን፣ ከምንዛሪን ጀምር አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ81 ሳንቲም ተመንዝሯል። የመሸጫው ዋጋ 20 ብር ከ81፣ የመግዣው ዋጋ 20 ብር ከ91 ሳንቲም ነው። የኢትዮጵያ ሚቴዎሮሎጂ ኤጀንሲ እንደተነበየው ነገ ነሐሴ 15 አርብ አብዛኛው የኢትዮጵያ ክፍሎች ዝናባማ ይሆናሉ። ሙሉ በሙሉ ፀሐያማ ከሚሆነው ጎዴ በስተቀር አዲስ አበባም ዝናባማ ነች። የከተማይቱ ከፍተኛ ሙቀት 23፣ ዝቅተኛው 13 ዲግሪ ሴልሺየስ ይሆናል። በታሪክ ውስጥ መለስ ብለን ካየን የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ልክ የዛሬ 3 ዓመት በ2004 ዓ.ም ዛሬ በ57 ዓመት ዕድሜያቸው አረፉ። አጼ ምኒልክ በሕይወት ቢኖሩ ኖሮ ሰሞኑን 161 ዓመት ይሞላቸው ነበር። የተወለዱት ነሐሴ 11836 ዓ ም ነበር። በነገራችን ላይ ይህ ነሐሴ ከብዙ የኢትዮጵያ መሪዎች ልደትና ህልፈት ጋር የተያያዘ ታሪክ አለው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴም በደርግ ሰዎች ታንቀው የተገደሉት ነሐሴ 21967 ዓ ም ነበር። ልክ የዛሬ 40 ዓመት ማለት ነው። ለማጠቃለያ ዜና አዳነች።
የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ክፍል ዩኤን ኦቻ ያወጣው አዲስ ዘገባ በኢትዮጵያ ምግብ እርዳታ የሚያስፈልጋቸው ሰዎች ብዛት 4.5 ሚሊዮን መድረሱን ያመለክታል። የሀዝ ዛሬ ለጋሾችና የመንግስት ተወካዮች በተገኙበት ይፋ የተደረገው በሰብአዊ ረድኤት አስፈላጊነት ላይ ጥናት ከተደረገ በኋላ ነው። የረድኤት አስፈላጊነት በያዝነው ዓመት አጋማሽ ላይ በዝናብ እጥረትና በመጀመሪያው ዓመት አጋማሽ ላይ የምግብ ረድኤት በመዘግየቱ ነው ይላል ዘገባው። የብሩንዲ ፕሬዚደንት ፒየር ንኩሩንዚዛ ቃለ መሐላ የፈጸሙበት ጊዜ 6 ቀናት ሲቀረው ዛሬ ሳይታሰብ ለሶስተኛ የሥራ ጊዜ ቃለ መሐላ ፈጽመዋል። የፕሬዚዳንቱ ጽህፈት ቤት ትላንት ለአሜሪካ ድምፅ ሬዲዮ የማዕከላዊ አፍሪካ አገልግሎት ሲገልጽ ፕሬዚዳንቱ በመጪው ሳምንት ሮብ ቃለ መሐላ ይፈጽማሉ ብሎ ነበር። የቀድሞው የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ሜላኖሚያ የተባለ የቆዳ ካንሰር እንደተገኘባቸውና ከጉበታቸው ወደ አንጎላቸው እንደተስፋፋ አስታውቀዋል። ዓለም አቀፍ የኦቶሚክ ኤነርጂ አገልግሎት ኢራን የኒውክሌር መሳሪያ ለመስራት ሞክራ ነበር የሚለውን ወሬ የማጣራት ብቃት ያለው መሆኑን ዩናይትድ ስቴትስ ደግፋለች።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ቴክኒሻኑ ሊናስ ሪምኩስ፣ ፕሮግራሙን የመራልን ቴሌላይም ባክ ነው።
በምሽቱ ፕሮግራም ዋና አዘጋጅ ተሳበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያዳን ፍሳዬና
እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።